ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችንን እናቀርባለን። ውድ አድማጮች፣ ከአሁን 3 ሰዓት እስከ 4 ሰዓት በሚቆየው ፕሮግራማችን የማስተናግዳችሁ ቆንጂ ይታየ ነኝ። ለምሽቱ ያሉንን ቅንብሮች ላስተዋውቅ።
በዜጎች ላይ ብዙ ግፍ ነው እየተፈጸመ ያለ። ብዙ ሺህ ሰዎች ተፈናቅለዋል። በኦሮሚያ ክልል በወለጋ የአማራ ተወላጆች በብሔራቸው ምክንያት ተለይተው ተገለዋል። በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለዋል። ብዙ ሺህ ሞቷል፣ ተሰደዋል። 4.3 ሚሊዮን የተፈናቀሉ ሰዎች አንደኛ ነው።
የአሜሪካ ኢትዮጵያውያን የሕዝብ ጉዳይ ኮሚቴ የቦርድ አባልና ጸሐፊ አቶ ዮም ፍስሐ ናቸው። በቅርቡ ለጠቅላይ ሚኒስትር አብይ አህመድ በጻፉት ደብዳቤ ዙሪያ አነጋግረናቸዋል።
ያደገበት መንደር ሄጄ ለማነጋገር እድል አግኝቼ አብሮ አደጎቹን ሳናግራቸው ድሮም ልጅ ያለ እኮ ይሄ ቅጠል ከዚህ ቅጠል ይለያል እያለ ይመራመር ነበር ይላሉ እና በአጠቃላይ ከልጅነቱ ጀምሮ ያው ስለ ነገሮች እንዴት እንደሚሰሩ እንዴት እንደሚኖር እጽዋት ተፈጥሮ ያስደስተው እንደነበር ይናገራሉ።
ባለፈው ማክሰኞ በ83 ዓመታቸው ከዚህ ዓለም በሞት የተለዩት የዶክተር ተወልደ ብርሃን ገብረ እግዚአብሔር ልጅ የሆኑት የመቀሌ ዩኒቨርሲቲ መምህሯ ዶክተር ሳራ ተወልደን ድምፅ ነው የሰማ ነው። ስለ አባታቸው በምሽቱ ዝግጅታችን በስፋት ያወጉናል። በሁለተኛው አጋማሽ ደግሞ እንግዶ ወልዴ በሙዚቃ ቃና እያዝናናችሁ አብሯችሁ ያመሻል። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። ከሁሉም የሚቀድመው የሰዓቱ የዓለም ዜና ነው። መልካም ምሽት።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ አንድ ዓመት ባለሞላ ጊዜ ውስጥ ለአምስተኛ ጊዜ ከቤት ያለመውጣት አድማ መደረጉን ቪኦኤ ያነጋግራቸው የከተማ ነዋሪዎች ተናገሩ። አድማው የተደረገው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዞኑ ወረዳዎችና ከተሞች ከተውጣጡ ተወካዮች ጋር ለመነጋገር ዛሬ ወልቂጤ ከተማ በሚገኙበት ዕለት መሆኑን ነዋሪዎች ጨምረው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዘገባ አለው።
በደቡብ ክልል ጉራጌ ዞን በክልልነት ከመደራጀትና ከውሃ እጥረት ጋር በተያያዘ በቅርቡ ተደጋጋሚ ተቃውሞዎች ሲካሄዱ የቆየ ሲሆን ጠቅላይ ሚኒስትር አብይ አህመድ ከዞኑ ወረዳዎችና ከተሞች ከተውጣጡ ተወካዮች ጋር ለመነጋገር ዛሬ ወልቂጤ እንደሚገቡ አስቀድሞ መታወቁን ነዋሪዎች ይናገራሉ። ስማቸውን እንዳንጠቅስ ጠየቁን አንድ የከተማው ነዋሪ በስልክ በሰጡን አስተያየት ከቤት ውስጥ ያለ መውጣት
እሳቸው የሚያወያዩት ምንም ከማይታወቁ ግለሰቦች ከተለያዩ ወረዳ ከተወሰደ ዞኑ ምንም ማያውቁ እሳቸው እነሱ ሰብስበው ነው ጭንጠተው ለውይይት ይጋብዛሉ። ይህን የሰማ ማህበረሰብ በጣም አቆረፈ፣ በጣም ተቆጣ። ለምን እኛ የማህበረሰባችን የከተማችን ችግር የምናውቀው እኛንን ሳይሆን ሲቀር ይህ ከሆነ እኛን አይወክሉ እነዚህ ሰዎች፣ ስለዚህ ማይመለከተንም ብሎ ሁሉም ማህበረሰቡ ቤቱን አቁልፎ ቁጭ አለ ማለት ነው።
በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከዞኑ ነዋሪዎች ጋር ለመወያየት ከከፍተኛ የመንግስት ስራ ኃላፊዎች ጋር ሆነው ዛሬ ጠዋት ጉራጌ ዞን መግባታቸውን በጽህፈት ቤታቸው ማህበራዊ ትስስር ገጽ ላይ ሰፍሯል። ጠቅላይ ሚኒስትሩ ከነዋሪዎች ጋር ባደረጉት ውይይት መሳተፋቸውን የገለጹት አቶ ሀቢብ ከድር ስለ ውይይቱ ተናግሯል።
በውይይቱ ከየወረዳዎቹ 40 ሰው ነው የተወከለው። ከቀቢና ወረዳም ወደ 40 የሚጠጋ ሰው ከሽማግሌም ከወጣቱም ተወጣቶ ውይይቱን የተሳተፈበት ሁኔታ ነበረ። የውይይት ተሳታፊ በርካታ ሀሳቦችን አንስተዋል። ቢና በኩል ከልዩ ወረዳ ጥያቄ ጋር ተያይዞ ክለስተርን እና አንድነትን በመደገፍ አንድነቱም አዋጭ እንደሆነ ሀሳብ አንስተዋል። የጉራጌ ተወላጆችም ሀሳብ አንስተዋል። በተለይም ከክልል ጋር ተያይዞ ከልማት ጠቅላይ ሚኒስትሩም በሰጡት ምላሽ አሁን ላይ ክልል በተናጠል የሚሰጥበት ሁኔታ እንደሌለ እና ህዝቡ በአንድነቱ ጸንቶ መኖር እንደሚገባው በአጽንኦት ምላሽ ሰጥተዋል።
7 የኢዜማ ፓርቲ፣ 12 ጎጎት ለጉራጌ አንድነትና ፍትህ ፓርቲ አባላት እንዲሁም ሌሎች ሲቪሎችን ጨምሮ ከ45 በላይ ሰዎች ከአዲስ አበባ ጭምር በጸጥታ ኃይሎች ተይዘው በቡታጅራ ከተማ መታሰራቸውን የፓርቲዎቹ አመራሮች፣ ቤተሰቦቻቸውና የከተማው ነዋሪዎች ለቪኦኤ መናገራቸው አይዘነጋም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ፖል ራሰሳባጌና ከእስር እንደተፈቱ የዩናይትድ ስቴትስ ባለሥልጣናት ተናገሩ። ራሰሳባጌና ከእስር የተፈቱት የዩናይትድ ስቴትስን ዲፕሎማሲያዊ ጥረቶች ተከትሎ የሩዋንዳ መንግሥት የተላለፈባቸውን ቅጣት ስላቀለለላቸው እንደሆነ ባለስልጣናቱ አክለዋል። ግለሰቡ በአውሮፓውያኑ 1994 የሩዋንዳ የዘር ፍጅት ወቅት ያስተዳደሩት በነበረው ሆቴል ውስጥ በመቶዎች የሚቆጠሩ ሰዎችን ሸሽገው አትረፉ። ይህ መልካም ግብራቸውም ሆቴል ሩዋንዳ የተሰኘው የሆሊውድ ፊልም የሐሳብ መነሻ ሆኗል። የዩናይትድ ስቴትስ ባለስልጣናት ራሰስ ባጌና አርብ እኩለ ሌሊት ገደማ ከእስር ከተፈቱ በኋላ እንዲፈቱ ስትሰራ በሰነበተችው ካታር አምባሳደር መኖሪያ ተወስደዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ራሰስ ባጌና ከቤተሰቦቻቸው ጋር ዳግም መገናኘታቸው እፎይታ እንደሆነ፣ ይሄ ይሳካ ዘንድ የሩዋንዳ መንግስት ላደረገው ሁሉ ምስጋና አቅርበዋል። የሩሲያ ኃይሎች አርብ ዕለት በዩክሬን ምስራቃዊ ዶንባስ ክልል ሰሜናዊና ደቡባዊ ክፍሎች ላይ የሚሳኤል ጥቃቶችን ፈጽመዋል። የክልሉ ባለሥልጣናት እንዳሉት ቢያንስ 10 ሰላማዊ ሰዎች የተገደሉ ሲሆን 20 የሚሆኑት ደግሞ ዩክሬን ውስጥ በሚገኙ በርካታ ስፍራዎች ቆስለዋል። በምስራቅ ዩክሬን ዶንቴስክ አውራጃ በምትገኘው ኮስታንቬካ ከተማ አንድ የእርዳታ ጣቢያ በሩሲያ ሚሳኤሎች በተመታበት ወቅት 5 ሰዎች ሙተዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በምሽቱ የምስል መልእክታቸው ዩክሬናውያን በሕዝባችን ላይ የሚፈጸሙ ጥፋቶችን ይቅር አንልም፣ የአሁኑ ሞትና ጉዳት ይቅር የሚባል አይደለም፣ ሁሉም የሩሲያ አሸባሪዎች ይሸነፋሉ፣ ጠላትም ይህን ማወቅ አለበት ብለዋል። የኪየቭ ባለሥልጣናት ሩሲያውያን በጥቃቱ S-300 ጸረ አውሮፕላን ሚሳይሎችን ተጠቅመዋል ብለዋል። እንደ ዶንቴስክ ሀገረ ገዢ ፓቭሎ ክሪሊንኮ ገለጻ በሩሲያ ጥቃት የደረሰበት ስፍራ በጦርነቱ ምክንያት መኖሪያ አልባ የሆኑ ሰዎች የሚመዘገቡበት ማዕከል ነው። ስፍራው ሰላማዊ ሰዎች ሙቀት የሚያገኙበት፣ ለስልኮቻቸው ባትሪ የሚሞሉበትና ምግብ የሚያገኙበት እንደነበረም ተነግረዋል። በጥቃቱ ወቅት 5 ሰዎች በተደመሰሰው የማዕከሉ ክንፍ ውስጥ ተጠልለው ነበረ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጥገኝነት ጠያቂዎች የዩኤስ ካናዳ ድንበርን መደበኛ ባልሆነ መንገድ እንዳያቋርጡ የሚያገድ ስደተኞችን የሚመለከት ስምምነት አርብ ዕለት ይፋ አድርገዋል። ፕሬዚደንት ከሆኑ ወዲህ ለመጀመሪያ ጊዜ ወደ ካናዳ ያቀኑት ጆ ባይደን በቀጠናው ያለውን በታሪክ ሊጠቀስ የሚችል የስደት ደረጃ እልባት ለመስጠት ሁለቱ ሀገራት እየሰሩ መሆኑን በኦታዋ በነበረ የሁለትዮሽ ጋዜጠኞች ማስገንዘቢያ ላይ ተናግረዋል። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ መሰናዶዎች ጋር አብራችሁ ቆዩ።
የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የቅዳሜ መጋቢት 16 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይም በቀጥታ ለማድመጥ ትችላላችሁ። መግቢያው ላይ ወደ አስተዋወቅናችሁ ወደ ቀዳሚው ቅንብር እንሻገር። አብራችሁን ቆዩ። ኢትዮጵያ እንደ ሀገር የመቀጠል ህልውናዋ አደጋ ላይ መሆኑን ለጠቅላይ ሚኒስትር አብይ አህመድ በጻፉት ግልጽ ደብዳቤ ያስታወቁት 15 ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች ጠቅላይ ሚኒስትሩ ለህዝብ የገቡትን ቃል አክብረው ዜጎችን ለመጠበቅና ቅሬታዎችን ለመፍታት ቆራጥ የማስተካከያ እርምጃዎችን እንዲወስዱ ጠይቀዋል። በግልጽ ደብዳቤው ዙሪያ ያነጋገርናቸው የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የቦርድ አባልና ጸሐፊ አቶ ዮም ፍስሐ ጠቅላይ ሚኒስትሩ በማስተዋል ወሳኝ የሆኑ መፍትሄዎችን መውሰድና በቶሎ በስራ ላይ ማዋል ካልቻሉ ኢትዮጵያ ከዚህ የበለጠ አስቸጋሪ ሁኔታ ውስጥ ልትገባ እንደምትችል አሳስበዋል። በደብዳቤው ዙሪያ ከጠቅላይ ሚኒስትር ጽህፈት ቤትም ሆነ ከመንግስት ጉዳዮች ኮሚኒኬሽንስ ጽህፈት ቤት ምላሽ ለማግኘት ያደረግነው ሙከራ አልተሳካልንም። አሉላ ከበደ በደብዳቤው ዙሪያ አቶ ዮም ፍስሐን አነጋግሯቸዋል። ወደዚያው እንለፍ።
አመሰግናለሁ ለአቶ ዮም። ዓለም አቀፍ የኢትዮጵያ ዳያስፖራ ድርጅቶች በሚል እርስዎ የሚወክሉት የአሜሪካ የኢትዮጵያውያን የህዝብ ጉዳዮች ኮሚቴ በእንግሊዝኛው ምህጻረ ቃል ኤፓክ፣ የኢትዮጵያ አሜሪካውያን የዜጎች ምክር ቤት፣ የኢትዮጵያ አሜሪካውያን የልማት ምክር ቤት እንዲሁም ፒፕል ቱ ፒፕል የተባለው በውጭ ሀገር የሚኖሩ ኢትዮጵያውያን የሕክምና ባለሙያዎች ማህበርን ጨምሮ በዓለም ዙሪያ የምትገኙ 15 የኢትዮጵያውያን ሲቪክ ድርጅቶች ግልጽ ደብዳቤ ለዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በሚል ይፋ አድርጋችኋል። በደብዳቤያችሁም ባለፉት ዓመታት ኢትዮጵያ ውስጥ በተፈጸሙ የግፍ ግድያዎች፣ መፈናቀልና የተለያዩ በደሎች የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ታደርጋላችሁ። በቅድሚያ ለዚህ ጠቅላይ ሚኒስትር አብይ አህመድና መንግስታቸውን ተጠያቂ ለምታደርጉበት ግልጽ ደብዳቤያችሁ ዋነኞቹ ምክንያቶች ምንድናቸው? የክሳችሁ መነሻ ምንድነው?
እሺ፣ አመሰግናለሁ። እንግዲህ ዋናው መነሻው በአሁኑ ሰዓት በሀገራችን በኢትዮጵያ ያለው ችግር በጣም አሳሳቢ እየሆነ ስለመጣ እንዲሁም ሀገራችንን የበለጠ አደጋ ላይ ይጥላታል ማለት ነው። እነዚህን 15 የዳያስፖራ ሲቪክ ድርጅቶች ተሰብስበን ሳዘጋጀ ነው ደብዳቤ ነው። በዜጎች ላይ የሚደርሰው ዘር ተኮር የሆነ ሃይማኖት ተኮር የሆነ ግድያ፣ ስደት፣ እስር፣ አላግባብ ቤት ማፍረስ፣ በጠቅላላው የሰብአዊ መብት ክልክ እያለ ለመጣ ነው ይህንን ግልጽ ደብዳቤ ለዶክተር አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር ለመጻፍ ተገደል ነው።
አቶ ዮም፣ በኢትዮጵያ ከተከሰተው ድርቅ በሺዎች ሕይወታቸውን እስካጡና ሚሊዮኖችም እስከተፈናቀሉባቸው ግጭቶች በህዳሴ ግድብ ዙሪያ የተደረጉ ዓለም አቀፍ ዘመቻዎች ኢትዮጵያ በታሪኳ አይታ የማታውቀው የዲፕሎማሲ ዘመቻ የኢኮኖሚ ማዕቀብና ከምዕራባውያንና የዓለም አቀፍ መገናኛ ብዙሃን ጫና በገጠማት ወቅት ይህን ፈተና ለመቋቋም በዓለም ዙሪያ የምንገኝ የኢትዮጵያ ዳያስፖራ አባላት ከጫፍ እስከ ጫፍ በመነሳት በሲቪክ ድርጅቶች ተደራጅተን የጥብቅና ዘመቻ ትሉታላችሁ ከፍተኛ የዲፕሎማሲ ስራ ስንሰራ ቆይተናል ትላላችሁ። በሙሉ ልብ እንደደገፋችኋቸውም ትገልጻላችሁ። በገለጻችሁ መሰረት እርዳታችሁን ስትሰጡ እንደነበራችሁት አሁን የተቃውሞ ድምጻችሁን ለማሰማት እንዴት ወሰናችሁ? እንዲያውም በደብዳቤያችሁ አንድ ቦታ ላይ ከቀደመው ስርዓት የተወረሰ ከፋፋይና በህዝብ ላይ የሚፈጸም ያላችሁትን ግፍና በደል በመርሳት ሳይሆን ችለን ይላል ደብዳቤያችሁ። ምንድነው ይሄን ሰዓት ልዩ ያደረገው?
ምንም እንደሚታወቀው የእኛም ድርጅት ኤፓክም ዳያስፖራ ለኢትዮጵያ ፈጥኖ ደራሽ ነው። በተለይ ባለፉት ሁለት ዓመታት ሀገራችን ትልቅ አደጋ ላይ ወደቀች ጊዜ የደረሰው ዳያስፖራ ነው። ኢትዮጵያ ማንም አለፈላት። ስለዚህ በገንዘቡ፣ በእውቀቱ፣ በጊዜው ስራውና ቤተሰብ ኃላፊነቱን ትቶ በሀገሩ በዲፕሎማሲ፣ በፐብሊክ ሪሌሽን፣ በሎቢ ቦኮች ቀጥረን ብዙ ስንሰራ ቆይተን ሀገራችን ላይ የኢኮኖሚ ክቅባት እንዳይደርግ አድርገናል። ብዙ በጣም ውጤታማ የሆነ ስራ ሰርተናል። ነገር ግን አሁን ሁኔታው ምንድን ነው? ይሄንን በሀገራችን ላይ ያልጠበቅነው ሁኔታ ነው የተፈጠረው። እንዳልኩት የመብት ጥሰቱ በጣም በጣም ከባድ እየሆነ የመጣው እና በቅርቡም ደግሞ ከሆነ በአሁኑ ሰዓት በቅርብ የሆኑት ነገሮችን በምናያቸው ጊዜ ለምሳሌ ጥንታዊ የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማፍረስ የተደረገው ሙከራ፣ ሰላማዊ የኦርቶዶክስ ተዋህዶ አባቶችን እና አማኞች አፈና፣ ግድያ፣ እንግልት እጅግ በጣም ያሳዝናል። ብዙ የታሰሩ ሰውንም አልተፈቱም። የጸጥታ ኃይሎች ቤተክርስቲያን ግቢ ውስጥ ገብተው ህዝብ ላይ ሲተኩሱ በአይናችን አይተናል። ቤተክርስቲያን መሸሸጊያ፣ መጸለያ ቦታ፣ ሰላማዊ ሰዎች ላይ መተኮስ፣ በርጭስ አዛውንትንና ህጻናቶችን መጉዳት በጣም በጣም የሚያሳዝን የሚያስደነግጥ ነገር ነው። ይህ የሰብአዊ ድርጊት በአሁኑ ሰዓት በየትኛውም ዓለም ተቀባይነት የለውም። በጣም ያሳፍራል። ኤስን የሃይማኖት አባትን መደብደብ በጠፊ መምታት እንደዚህ አይነት የሚያስደነግጡ ነገሩ አድዋ
ለማክበር የተሰበሰቡን ሰላማዊ ህዝብ ህጻናት ሳይቀሩ በጭስ ማፈስ እና እንደዚያ ነገሮች ሲፈጸማየን በአዲስ አበባ ከተማ ዙሪያም በጸጥታ ኃይሎች የተፈጸመ መጠን ያለፈ ቤት ማፍረስ አሁንም እየተካሄደ ነው። በዜጎች ላይ ብዙ ግፍ ነው እየተፈጸመ ያለ። ብዙ ሺህ ሰዎች ተፈናቅለዋል። በኦሮሚያ ክልል በወለጋ የአማራ ተወላጆች በብሔራቸው ምክንያት ተለይተው ተገለዋል። በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅሏል። ብዙ ሺ ሞቷል፣ ተሰደዋል። 4.3 ሚሊዮን የተፈናቀሉ ሰዎች በዓለም አንደኛ ነው ኢትዮጵያ። ይህ ሁሉ እንግዲህ በደንብ በኢንተርናሽናል ድርጅቶች ዩናይትድ ኔሽን፣ በሂውማን ራይትስ ካውንስል፣ በተለያዩ ድርጅቶች የተገኘ ኢንፎርሜሽን ነው። በአማራ ክልል ለምሳሌ አጣዬ ከተማ የኦሮሞ ታጣቂዎች ልዩ ኃይሎች አስተመላለሱ ያጠቁት አንዴ ይሁን እሺ አልታወቀም ይባል፣ ሁለቴ ይሁን እዚህ እየተመላለሱ ሲያጠቁ የመንግስት ወታደሮች የት ነበሩ? ለምንድን የማይጠብቁት ሰላማዊ ህዝብ? የመንግስት አንደኛ ኃላፊነት መሆን ያለበት ህዝቡን መጠበቅ፣ ጸጥታ ማስጠበቅ ሲሆን 10 እየተመላለሱ ብዙ ሰው ተሰደዋል፣ ብዙ ቤቶች ተቃጥለዋል እና እንደዚህ አይነት ወንጀል እየተሰራ ነው ያለ እና ለምንድን ነው እሱ በመንግስት በኩል አጥማቶ ነው ወይስ በቸልተኝነት ነው? ይህ ሁሉ እንግዲህ ጥያቄ ውስጥ የሚገባ ነገር እና በዚህ ምክንያት ነው አሁን ይህንን ለመጻፍ የተነሳ ነው። ይህ በጣም በጣም አደገኛ የሆነ የመብት ጥሰት እየተካሄደ ስላለ ነው በአሁኑ ሰዓት ሀገራችን።
ይህ ደብዳቤ ለኢትዮጵያ ጠቅላይ ሚኒስቴር ይጻፍ ብለን የተነሳሳንበት ምክንያት ለዚህ ነው።
ተያያዥ ጥያቄ ባነሳለሁ አቶ ዮም፣ እናንተን ጠንከር አድርገው የሚተቹ እነኚህን የተባሉ በደሎች በተለይም ንጹሐን ዜጎችን በተደጋጋሚ ከሚፈጸሙ ጥቃቶች መከላከል የሚገባቸው ኃይሎች ተገቢውን ጥበቃ ማድረግ ሲሳናቸው አንዳንዶች እንዲያውም ገፋ አድርገው በተባባሪነት ይወነጅሏቸዋል። ይህ በሚሆንበት ወቅት ለምን ተቃውሞ አላሰማችሁም በሚል ትችት የሚያቀርቡባችሁም አሉ።
እኛንም እንደዚህ አይነት ያቆጣል ወጥራል ወሰማሁም ራሳችን ድርጅቱን በማየው አክ የተቋቋመው ኢትዮጵያን አደጋ በደረሰበት ጊዜ ሁለት ዓመት ሆኗል ኢፓት የተቋቋመው። አላማውም ደግሞ የኢትዮጵያን ኢንትረስት የሚያስጠብቅ ለኢትዮጵያ ተሟጋች ድርጅት ነው። አብዛኛው ስራ በሎቢ፣ አብዛኛው ስራ ደግሞ በዲፕሎማቲክ ስራ ላይ የነበረን ሰዎች ነው። የድርጅታችን ማንዴትም በዛ መልክ ነበር እና እኛ የመንግስታዊ ድርጅት አይደለም። እስካሁንም ድረስ ማንንም ፖለቲካ ድርጅት የምንደግፍ ድርጅት አይደለም። ከመጀመሪያ ጀምሮ ስንናገር ነበር፣ መንግስት ጥሩ ሲሰራ ጥሩ ነው ላሉ፣ መንግስት ሲያጠፋ ደግሞ እንናገር። ምናልባት ፐብሊክ ላይ ብዙዎቹ አልታዩም እንደሆነ እንጂ በየጊዜው በመንግስት በኩል ጥፋት ስናይ እንናገር። አሁን ግን ነገሮች እያከረሩና ነገሮች ወደ ሌላ አቅጣጫ እየሄዱ ስለመጡ በግድ ፐብሊክ ላይ ይህን ደብዳቤ ለመጻፍ የተገደድ ነው። ለዛ ነው እንጂ ከዚህ በፊትም ያለንን ቅሬታዎችን መግለጻችን አልቀረም። በግልም ሆነ ስንገልጽና ስንናገር ነው የቆየ ነው። ስለዚህ እኛ የኢትዮጵያን ኢንትረስት የምናስጠብቅ ድርጅት ነን። አሁንም ደግሞ የምንቀጥለውም በዚሁ መልክ ነው። ስለዚህ ያንን ነው እንዳልኩት፣ ባለፈው ጊዜም በደብዳቤም ቢሆን ቤተክርስቲያንም ላይ ለተደረገው አባቶች ላይ ስለተደረገው ሁሉ የእኛ ድርጅት ሙሉ ለሙሉ ተቃውሟል፣ በጽሁፍም አቅርቧል። የመጀመሪያ ጊዜያችን አይደለም ማለት ነው።
ይህን ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ ከጻፋችሁ በኋላ በጠቅላይ ሚኒስትሩ ቢሮም በኩል ሆነ በኢትዮጵያ መንግስት በኩል በቀጥታ የተሰጣችሁ ምላሽ አለ? ቀደም ሲል በምትሰጡት ድጋፍ በነበራችሁ ግንኙነትም ያገኛችሁት እስካሁን የሰማችሁት የደረሳችሁ ምላሽ ካለ?
እስካሁን ድረስ ኦፊሻሊ ያገኘነው መልስ ሳይሆን ግጥ ዳትፎራ ክፍል የሚመሩት ግለሰብ አንድ መልስ ፈጥተዋል። ምንድን ነው መልሱም? እንግዲህ ይሄ ደብዳቤ የተመሰረተው እኛን አሳስተዋቸዋል የሚል ነገር ነው። እኛ ግን ማስረጃው ምንም ጥርጥር የለውም፣ እውነተኛ ማስረጃ ነው የተጠቀምነው። ሌላ ብቻ ደግሞ በአይናችን ያየነው ነው። ሰው ላይ ሲተኮስ አይተናል እና ሰው ሲደበደብ አይተናል፣ የተገደሉ ሰዎች አይተናል። እኛ ብቻ ደግሞ የመላው ኢትዮጵያ ሕዝብ ያውቃል። ይሄ የአደባባይ ሚስጥር ነው እና እውነተኛ ነገር ነው ይዘን የተነሳ ነው። ስለዚህ ይሄ መልስ በቂ መልስም አይደለም። ዋናው ነገር ይህን እንግዲህ በግልጽ ደብዳቤ ነው ለዶክተር አብይ ጻፍ ነው እና ተስፋ አለኝ እንግዲህ ይህን ነገር በእውነቱ በከባድ ሁኔታ አይተውት እርምጃ ለማስተካከል እኛ እኮ ፍላጎታችን መንግስትን ለማሳፈርም ሳይሆን አገራችን አደጋ ላይ ወደቀች እና ይስተካከል ይህ ማለት ነው። እኛ ተመካከለ ችግራችን በሰላም እንፍታ፣ ጦርነትና ግጭትን አይተነዋል፣ ምንም አይጠቅምም። በዚህ ተቀጠለ ለማንም አይጠቅምም፣ ለሀገራችን አይጠቅምም፣ ለኢኮኖሚ አይጠቅምም፣ ለኢንቨስትመንት አይጠቅምም፣ ለአማራ ህዝብ አይጠቅምም፣ ለኦሮሞ ህዝብ አይጠቅምም። ይህንን ለማለት ነው እና ይህን መንግስት ይህን አትኩሮት እንዲሰጠው ይህን ነገር በሰላማዊ መንገድ እንዲፈታ እና ችግሮቹ እንዲፈቱ በዘር ላይ የተመሰረተ ፖለቲካ ይቅር ለኢትዮጵያ አይጠቅምም፣ ህገ መንግስቱ ይሻሻል፣ ጎሰኝነት በህግ ይከልከል የሚል ነው የኛ አቋማችን። ኢትዮጵያ ከፍተኛ ችግር ላይ የጣላት አሁን በጎሳ ላይ የተመሰረተ ፖለቲካ ኢትዮጵያ እንደዛ ነው ፖለቲካ አለ በአለም ላይ እና ይሄ ነው መሰረታዊ የሆኑትን ችግሮች መንግስት እንዲያስተካክል በጥሞና እንጠይቀናል። ወደፊትም ደግሞ የምንጠይቀው ይሄንን
በተፈጥሮ ግልጽ ደብዳቤ በቀጥታ ለሚጠየቀው ክፍል የሚጻፍ ባለመሆኑ ለህዝብ የሚቀርብ እንደመሆኑ እንደው ቀጥታ የሚያገናኘው እንኳን ነገር ባይኖር የተጻፈለትም ወገን ያንን ትኩረት እንዲሰጠው ማየቱ አይቀርምና በቀጣይ የምትወስዱት የምታደርጉት ጥረት አለ? በቀጥታ የጠቅላይ ሚኒስትር አብይ አህመድን መንግስት ተጠያቂ ባረጋችሁባቸውና እንዲሻሻሉ በጠየቃችሁባቸው ጉዳዮች የወትሮም ግንኙነታችሁ በነበረበትም ይሁን በሌሎች መንገዶች ቀጥታ መልስ እንዲሰጧችሁ የምታደርጉት ጥረት አለ? የምትጠብቁት ተስፋስ?
አዎ እንቀጥላለን። እንዳሁኑ ግልጽ ደብዳቤ ብቻ ሳይሆንም ደግሞ በቀጥታ ለመንግስት ባለስልጣናትም ይህንን ነገር እንልካለን። ሌሎችም ደግሞ ሊረዱ የሚችሉትን በአሜሪካን መንግስት በኩል በስቴት ዲፓርትመንትና ኮንግሬስ ሴኔትም እነሱም ደግሞ ተጽዕኖ እንዲያደርጉ የማድረግም ኦፕሽን አለን። ገና የእንደዛ ደረጃ አልደረስም። ምናልባት የኢትዮጵያ መንግስት ይህንን ነገር አትኩሮት ይሰጠዋል የሚል ተስፋ አለ እና እዛ ላይ ያለ ነው። ነገር ግን ብዙ ማድረግ የሚቻሉ ነገሮች አሉ እና ሎቢ እና መሳሰሉ ነገሮች ይህንን ነገር የበለጠ ተጽዕኖ የማድረግም ነገር ይኖራል።
አቶ ዮም ፍስሐ በውጭ ሀገር የሚኖሩ 15 የኢትዮጵያውያን ሲቪክ ድርጅቶች የኢትዮጵያን ወቅታዊ ጉዳዮች አስመልክቶ ለጠቅላይ ሚኒስትር አብይ አህመድ የጻፏቸውን ግልጽ ደብዳቤ ምንነትና ይዘት በተመለከተ ለሰጡን ምላሽ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሻታሉላ በጣም አመሰግናለሁ ይህን ድል ስለሰጠኝ።
አድማጮች፣ 15ቱ የዳያስፖራ ሲቪክ ድርጅቶች ለጠቅላይ ሚኒስትሩ የጻፉትን ግልጽ ደብዳቤ ተከትሎ የዋሽንግተን ዲሲውን የኢትዮጵያ ኤምባሲና የጠቅላይ ሚኒስትር አብይ ጽህፈት ቤትን ኃላፊዎች በቀጥታ ለማነጋገር ለቀናት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ በፌስቡክ ገጻቸው ባሰፈሩ ጽሑፍ የዳያስፖራ ወገኖቻችንና ማህበራት ለውጡን በማቀጣጠል የተጋረጡ ችግሮችን በመጋፈጥ ቀጣይነቱ እንዲረጋገጥ በማድረግ በኩል መልካም ስራ ሲሰሩ ቆይተዋል ሲሉ የዳያስፖራ አባላቱና ማህበራቱ አበረከቱ ያሏቸውን አስተዋጽኦች ዘርዝረዋል። በኢትዮጵያ ላይ ልዩ ልዩ ማዕቀቦችን በመጣል ሊያንበረክኩን ተንቀሳቀሱ ያሏቸውን ቡድኖች በመቃወምም የቡድኖቹን ማንነት አልጠቀሱም። የሀገራቸውን ጥቅም በዓለም አቀፍ ደረጃ እንዲከበር የበኩላቸውን ድርሻ መወጣታቸውን ገልጠዋል። ተጀመረ ያሉትን የለውጥ እርምጃ በማጠናከር መደገፋቸውን ተናግረዋል። አያይዘውም የለውጥ ስራ በፈተናዎች የታጀበ መሆኑን አመልክተው ሰሞኑን ከአንዳንድ የዳያስፖራ ወገኖቻችንና ማህበራት የሚደመጠው ጉዳይ ነባራዊ ያሏቸውን እውነቶች ከግምት ያስገባ አይደለም ሲሉም በጽሑፋቸው አስፍረዋል። በተሳሳተ መረጃ በውከትና ከግጭት ማትረፍ የሚፈልጉ ኃይሎች በፈበረኳቸው የተዛቡ መረጃዎች ላይ የተመሰረተና በተጨባጭ ካለው እውነታ ጋርም የማይዛመድ በዘለቄታውም የኢትዮጵያን ችግር የማይፈታ ሲሉ ድህረ ግጭት ሊፈጠሩ የሚችሉ ፖለቲካዊና ኢኮኖሚያዊ ችግሮች በህብረተሰቡ ላይ እየፈጠሩ ያሉትን ጫና ያላጤነ ብለውታል። በተያያዘም ጠመንጃ አንግቶ ከፌዴራል መንግስቱ ኃይሎች ጋር የትጥቅ ትግል በማድረግ ላይ የሚገኘውና በቃለ ምልልሱ ስሙ የተጠቀሰው የኢትዮጵያ መንግስት ሸኔ በሚል የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ሰላማዊ ዜጎች ላይ ጥቃት አልፈጸምኩም ሲል በተደጋጋሚ ማስተባበሉና በተባሉት ግድያዎችም የመንግስቱን ኃይሎች በተጠያቂነት መወንጀሉ ይታወቃል። አድማጮች፣ ቀደም ብለው በደብዳቤው ለቀረቡትም ሆነ በአጠቃላይ የሀገሪቱን የዛሬ ይዞታ አስመልክቶ ከፍተኛ ኃላፊዎችን አግኝተን ለማነጋገር የያዝነውን ጥረት እንቀጥላለን።
አሉላ ከበደንና እንግዳውን እናመሰግናለን። ህይወቱን ለብዝሃ ህይወት የሰጠ ሳይንቲስት የቀጣዩ ቅንብር ርዕስ ነው። ኢትዮጵያ በየዘርፉ ካፈራቻቸው ታላላቅ ሰዎች አንዱ ናቸው ዶክተር ተወልደ ብርሃን ገብረ እግዚአብሔር። በትግራይ ክልል አድዋ አካባቢ በምትገኝ ሩባ ገረድ በምትባል መንደር ተወልደው በተሰማሩበት ዘርፍ ዓለም አቀፍ እውቅናን ያተረፉ ሳይንቲስት ለመሆን የበቁ ናቸው። ዶክተር ተወልደ ብርሃን በህይወት ዘመናቸው በብዝሃ ህይወት፣ በተፈጥሮ ሀብት ልማትና በአካባቢ ጥበቃ መስኮች ብዙ ምርምሮችን አካሂደዋል። የአዲስ አበባና የአስመራ ዩኒቨርሲቲዎች መምህርና መሪ ሆነው በርካታ ምሁራንንም አፍርተዋል። ዶክተር ተወልደ ከምርምር ስራቸው ጎን ለጎን የአካባቢ ጥበቃና የማህበረሰብ መብቶች ግንባር ቀደም ተሟጋች ነበሩ። በዓለም የደህንነት ህይወት ጉባኤዎች 77 ሀገሮችን ወክለው የብዝሃ ህይወት ብዝበዛ እንዳይደርስባቸው ተከራክረዋል። በህይወት ዘመናቸው ላበረከቷቸው አስተዋጽኦዎች አማራጭ የኖቤል ሽልማትን አሸንፈዋል። እንደዚሁም ከተባበሩት መንግስታት የአካባቢ ጥበቃ ተቋም ዩኔፕ የምድራችን ጀግና የተሰኘ ሽልማት ተቀብለዋል። በዛሬው ዝግጅታችን ባለፈው ማክሰኞ በ83 ዓመታቸው ከዚህ ዓለም በሞት የተለዩት የዶክተር ተወልደ ብርሃንን ህይወት እንቃኛለን። ገብረ ሚካኤል ገብረ መድህን እንደሚከተለው አሰናድቶታል።
ዶክተር ተወልደ ብርሃን ገብረ እግዚአብሔር በተለያዩ ዓለም አቀፍ መድረኮች ለአካባቢ ጥበቃና ለማህበረሰብ መብቶች ሲሟገቱ ካጋጠሟቸው ፈተናዎች አንዱን ለኢትዮጵያ ቴሌቪዥን እንዲህ በማለት ገልጸው ነበር።
እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጌያለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ፣ ምክንያቱም ተቃዋሚዎቻችን ነበሩ።
ዶክተር ተወልደ ብርሃን እድሜያቸውን ሁሉ በተፈጥሮ ሀብት ልማትና እንክብካቤ፣ በብዝሃ ህይወት ምርምርና በአካባቢ ጥበቃ ብዙ ሰርቷል፣ ተሟግቷል። ታላቁ የብዝሃ ህይወት ሳይንቲስት ከተፈጥሮ ጋር የነበራቸው ቁርኝት ከህፃነታቸው ጀምሮ አብሯቸው የኖረ እንደሆነ ልጃቸው ዶክተር ሳራ ተወልደ ብርሃን ይናገራሉ።
ያደገበት መንደር ሄጄ ለማነጋገር እድል አግኝቼ አብሮ አደጎቹን ሳናግራቸው ድሮም ልጅ እያለ እኮ ይሄ ቅጠል ከዚህ ቅጠል ይለያል እያለ መራመር ነበር ይላሉ። እና አዝላ ያሳደገችው አክስታችን ደግሞ የነገረችን ነገር አለ። አንድ ጊዜ ዘር የወሰደ ይዘራል እና ቤት ውስጥ ውሃ እያጠጣ እየተንከባከበ ያበቅላል፣ ያጠናል፣ ይመራመራል፣ ይከታተለዋል ትላለች። እና ጨው ዘራ። አያታችንን ሄደና ጨው ዘራሁኝና አልበቅል አለኝ፣ እንዴት ተደርጎ ነው ጨው የሚዘራው ብሎ ይጠይቃቸዋል። ከዛ ጥቂት ቀናት አይዞ ልጅ ውሃ ጠጣው አሉትና ከዛ ጥቂት ቀናት ውሃ ጠጥቶ እንትን ሲል ጨውን ዘሆና ብለው ጨውን ውሃ ስታረግበት ምን ይሆናል ብለው እንዲያስተውል አደረጉት ትላለች። በአጠቃላይ ከልጅነቱ ጀምሮ ያው ስለ ነገሮች እንዴት እንደሚሰሩ፣ እንዴት እንደሚኖር፣ እጽዋት፣ ተፈጥሮ ያስደስተው እንደነበር ይናገራሉ።
ዶክተር ተወልደ ብርሃን አድዋ አካባቢ በምትገኝ እርባ ገረድ በምትባል መንደር ውስጥ የካቲት 12 ቀን 1932 ዓ.ም ነበር የተወለዱት። የመጀመሪያ ደረጃ ትምህርታቸውን በአድዋ ከተማ ንግሥተ ሳባ ትምህርት ቤት፣ የሁለተኛ ደረጃን ደግሞ በአዲስ አበባ ዊንጌት ትምህርት ቤት ተከታትለዋል። ከዚህ ትምህርት ቤት በከፍተኛ ነጥብ አልፈው በ1958 ዓ.ም ወደ አዲስ አበባ ዩኒቨርሲቲ የገቡት ዶክተር ተወልደ ብርሃን የሚማሩትን ትምህርት ለመምረጥ ተቸግረው እንደነበር በአንድ ወቅት ተናግሯል። ከልጅነት ጀምሮ የነበራቸው ዝንባሌ ግን መፍትሄ ሳይሰጣቸው አልቀረም።
ወደ ዩኒቨርሲቲ ስገባ በየትኛው መስክ ልማር የሚል ጥያቄ አስቸግሮኝ ነበር። በየትኛው መስክ ልሂድ የሚለውን ጥያቄ ራሴን ጠይቄ እንዲያውም አስተማሪዎች ይህን ለመመለስ እንዲያግዙኝ ሞክረው አልቻልንም፣ ያም ምርጫው ያንተ ነው ብለውኝ እኔ በመጨረሻ ምናልባት የህፃንነቴ ወቅት አሸንፎ ሊሆን ይችላሉ ወደ ተፈጥሮ ባህሪው ሄድኩ እና ስነ ህይወትን ወደ ማጥናቱ ሄድኩ።
በ1958 ዓ.ም ከአዲስ አበባ ዩኒቨርሲቲ በከፍተኛ ነጥብ ሲመረቁ ከአጼ ኃይለ ሥላሴ እጅ የወርቅ ሽልማት ተቀብለዋል። ከዛም በውጭ ሀገር የትምህርት ዕድል እንዳገኙ የህይወት ታሪካቸው ጸሐፊ የሆነው ዘነበ ወላ ይናገራል።
ዩናይት ኪንግደም ሄዶ እንዲማር ስኮላርሺፕ ሰጡት። እኔ ቤተሰቦቼ ድሆች ናቸው፣ ወላጆቼን የምደግሙ እኔ ነኝ። ስለዚህ አሁን በአሁኑ ሰዓት ሂድና ተማር ካላችሁ ቤተሰቦቼን የማግዝበት ሁኔታ ስለሌለ አልሄድም አላቸው። እነሱ ደግሞ ዩኒቨርሲቲ ምን አደረገ፣ በየወሩ 100 ብር ለወላጆች ይልክልሃለን አንተ ሄደህ ትማራለህ ሲሉት እሺ ብሎ ተስማምቶ ሄደ። ዩኬ ውስጥ ዌልስ ዩኒቨርሲቲ በቀጥታ ፒኤችዲ መስራት ትችላለህ ነው ያለው ውጤቱን አይቶ እና ኤምኤ አልጠራም። ፒኤችዲውን በስነ ምህዳር ላይ ሰርቶ በ1960ዎቹ አካባቢ አዲስ አበባ ዩኒቨርሲቲ የ27 ዓመት ወጣት ሆኖ መጣ። አሁን ያሉትን ሲኒየር ፕሮፌሰሮች በሙሉ ያስተማረው እሱ ነው።
ዶክተር ተወልደ ብርሃን በ1960 ዓ.ም የዶክትሬት ዲግሪያቸውን ሰርተው ወደ ሀገራቸው ሲመለሱ አንድ ትልቅ ፕሮጀክት ይዘው እንደመጡ የመቀለ ዩኒቨርሲቲ መምህር የሆኑት ልጃቸው ዶክተር ሳራ ገልጸዋል።
ፍሎራ ፕሮጀክት የሚባል ትልቅ ኢትዮጵያ እጽዋት ዘግቦ ያስቀመጠ ትልቅ ፕሮጀክት ይዞ ነው የመጣው። ከ30 እንደዚህ በላይ አመታት ያሳለፈ ትልቅ ፕሮጀክት፣ ብዙ ኢትዮጵያ ሳይንቲስቶችን የሚያፈራ ፕሮጀክት ይዞ ነው የመጣው።
ዶክተር ተወልደ ብርሃን በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካልቲ ዲን በመሆን አገልግሏል። ከ1978 እስከ 1983 ዓ.ም ደግሞ የአስመራ ዩኒቨርሲቲን በፕሬዝደንትነት መርቷል። በመምህርነት በሰሩባቸው ጊዜያት ለበርካቶች አርአያ እንደሆኑም ከተማሪዎቻቸው አንዱ የሆኑት ፕሮፌሰር እንደሻው በቀለ ይመሰክራሉ።
በማስተማሩ እኔ ለምሳሌ ከአንደኛ አመት ዩኒቨርሲቲ እስከ አራተኛ አመት ዩኒቨርሲቲ ድረስ አስተምሮኛል። ብዙዎቻችን እናስተምሯል። ተወልደ ሲያስተምር የፒኤችዲ ቲሲሱን ሰጥቶን ነው የሚያስተምረው። ምክንያቱም ሊትሬቸሩ ሪቪው አድርጓል እስከ ጊዜው ድረስ። ያንን ያስታጠቀን ሰው መሰረታዊ እውነቶችን በዛ የትምህርት ዘርፍ ውስጥ እንድናገኝ ያበለጸገን ሰው የሰውን ልጅ ደግሞ በመፍጠር እኛን መሰሎቻችንን ማስተማሩ ብቻ ሳይሆን እንደ ምሳሌ እንድናየው ራሳችን እንዳንስት በጥቅም ፍለጋ ብቻ ውር ሆነን እንዳንንቀሳቀስ የረዳን ሰው ነው። እኛስ ራሳችን እንደዚህ ነው ወይ ብለን እስክንጠይቅ የምንሄድበት እንትን ሁኔታ ላይ ያስቀመጠን ሰው ነው እና ተወደ ብዙ ውለታ አለው። ብዙ ያስቀመጣቸው አሻራዎች አሉ። ተወልደ ደግሞ ህይወቱ የሚለብሰውን ልብስ ስታይ፣ የሚነዳቸውን መኪና ስታይ ተሽከርከሮ የኖረ ሰው አይደለም። የሽብርቅርቅ ማለት ቴንደንሲ የሌለው ሞደስትን ሲምፕል ፐርሰን። ተወልደ ጋር ቁጭ ብለ ብዙ ነገር ነው የምትማረው ብዙ ያነበበ ሰው ስለሆነ።
በአዲስ አበባ ዩኒቨርሲቲ ሳይንስ ግቢ ውስጥ የሚገኘው የእጽዋት ዘረመል ባንክ ሲመሰረት ዶክተር ተወልደ ብርሃን የካውንስል አባል ሆነው ሰርተዋል። በዚህ ተቋም ውስጥ የእጽዋት ቤተ መዘክር በመገንባትም ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል። ከባልደረቦቻቸው ጋር ሆነው የሳይንስ ቃላትን ወደ አማርኛ በመተርጎም ተገቢ ፍችን አስቀምጠዋል። በኢትዮጵያ የእጽዋት ስያሜና ስርጭት ዙሪያ የሚመራመሩ በርካታ ምሁራንን አሰልጥነዋል። በብዝሃ ሕይወት ጥበቃም የተለያዩ ስራዎችን እንዳከናወኑ ፕሮፌሰር እንደሻው ይገልጻሉ።
ከውጭ የሚመጡት ዝርያዎች እንዳያጠፉ የመከላከል ለዛ ስርዓትና ህግ የማስቀመጥ፣ ሁለተኛ ነገር ደግሞ የሚሰበሰቡቱ የብዝሃ ሕይወት ኤሌመንት ከነዛ የሚገኘውን ጥቅም የመጋራትም ይሁን ራስ ብቻ እንድትጠቀምበት የማድረግ ለምሳሌ አንዱ የፍሎራ ፕሮጀክት አለ። 4 ኪሎ የኢትዮጵያ እጽዋት አይነታቸው፣ ስርጭታቸው በሀገር ደረጃ ምን ይመስላል የሚለውን ላለፉት 40 አመት እንዲጠኑ ያደረገ ለዛ ደግሞ ሰዎቹን ያሰለፈ እነ ፕሮፌሰር ሰብስቤ ያሉ፣ እነ ዘመዴ ያሉ፣ እነ ፕሮፌሰር ታምራት አሉ፣ ብዙዎች አለ። ስለዚህ ይህንን ሁሉ ያስቀመጠ ሰው ነው። ጀምሮ ሰውን አሰልጥኖ ጥናቱ መሄዱን አረጋግጦ እየመራ የቆየ ሰው
ዶክተር ተወልደ ብርሃን ከ1983 ዓ.ም ጀምረው በዓለም አቀፍ ደረጃ የብዝሃ ሕይወት ደህንነት እንዲጠበቅ እንዲሁም የማህበረሰብ መብት እንዲከበር ተከራክረዋል ይላሉ ዶክተር ሳራ ተወልደ ብርሃን።
በዓለም መድረኮች ላይ ቆሞ የተከራከራቸው ኢትዮጵያን ወክሎ፣ ከዛም አፍሪካን ወክሎ፣ ከዛም 77 ሀገር በማደግ ላይ ያሉ ሀገራትን ወክሎ የገበሬዎች መብት ከዛ ደግሞ የአካባቢ እውቀት ጥበቃን በተመለከተ ለምሳሌ ኢትዮጵያ የጤፍ ሀገር ነች። የከሌ ገበሬ ነው ብለህ ልትሰይመው የምትችለው ሀብት አይደለም። ሁሉም ገበሬ ከትውልድ ትውልድ ወደኋላ ሲቆጠር ያቆየ ነው የማህበረሰብ እውቀት ነው ወይም የኢትዮጵያ እውቀት ነው፣ የሌላ ሀገር እውቀት አይደለም። ድንች ደግሞ ስንሄድ ፔሩ ወይ ላቲን አሜሪካ ሄደህ የምታገኘው ነገር ነው። እና የአካባቢ እውቀት የሚባል አለ። ያ ክብር እንዲያገኝ እውቅና እንዲያገኝ የራሱ አበርክቶ አድርጓል ትውልዱ።
በዚህ ሙግታቸው የበርካታ አርሶ አደሮችን መብት ማስከበር መቻላቸውንም ጸሐፊ ዘነበ ወላ ይገልጻል።
በዓለም ላይ ያሉ ግዙፍ የዘር አምራች ካምፓኒዎች አሉ። እነዚህ የዘር አምራች ካምፓኒዎች የፓተንት ራይት እያሉ በዘር ላይ ማውጣት ሲጀምሩ ዶክተር ተወልደ መጀመሪያ ይህንን ዘር ገበሬው ነው በነጻ የሰጣችሁ፣ ሲሰጥም አልመዘገበውም፣ መጽሐፍም ማንበብም አይችልም። እሱ በነጻ የሰጣችሁን ነገር ጥቂት ነገር ለውጦ ፓተንት ራይት ማድረግ ይቻላል ወይ? ተፈጥሮ ሰጥታን ያንን ገርቶ እህል አድርጎ የሰጠን አርሶ አደር ፓተንት ራይት ልታወጡበት አትችሉም ብሎ ተሟገተ። ለ1.4 ቢሊዮን አርሶ አደሮች ሚሊዮን አይደለም ቢሊዮን አርሶ አደሮችን ደህንነት አስጠብቋል ነው የሚለው። እንግዲህ አንድ አርሶ አደር 5 ቤተሰብ አለው ብለህ እንኳን ብናሰላው ዩኒቨርሱን የተከላከለ ሰው ነው በዚህ ባደረገው ኔጎሽሽን።
በተለያዩ ጊዜያት በተደረጉ ዓለም አቀፍ ጉባኤዎች ዶክተር ተወልደ ብርሃን የታዳጊ ሀገራት ህዝቦች በብዝሃ ሕይወት ብዝበዛ እንዳይጎዱ መከራከራቸውንም ፕሮፌሰር እንደሻው ይገልጻሉ።
ተወልደ ለኢትዮጵያ ባለውለታ ነው፣ ለአፍሪካም ባለውለታ ነው። አብሶ በብዝሃ ሕይወት አህጉሯ ወይንም ሀገራችን ጥቅም አልባ እንዳትሆን ብቻውን የተከራከረና ተከራክሮም ያሸነፈ ሰው ለብቻችን የበዛ ህይወት ጥበቃ ብቻችንን አንችልም፣ ስንተባበር ነው የምንችለው። ስለዚህ የአፍሪካ ሀገራት አንድነት መቆም አለባቸው። አብሮ ሲቆሙ ብቻ ነው ሊደራደሩ የሚችሉት ብሎ እነዚህን ሁሉ ያሰለፈና ተደማጭነትም አግኝቶ ያሸነፈ ሰው
የአፍሪካ ሀገራትን ሰብስቧል፣ መርቷል። መርቶም ተከራክሮ ስለ ብዛ ህይወት ደህንነትና ከብዛ ህይወት የሚገኘውን ጥቅም የመጋራቱም ይሁን ጥቅም የማግኘቱ ላይ ከኤክስፕሎይቴሽን አፍሪካ እና ኢትዮጵያ ራሷን እንድታድን የራሱን አሻራ ጥሎ ሄዷል። ያንን አሻራ ወስደን በአፍሪካ ደረጃ ኢትዮጵያ መሪ እንድትሆን ጉልበት የሰጣት ሀገር
ለተፈጥሮ ሀብት መጠበቅና ለማህበረሰብ መብት መከበር ሲያደርጓቸው በነበሩ ዓለም አቀፍ ክርክሮች በርካታ ፈተናዎች ሲያጋጥሟቸው እንደነበር ይታወቃል። ዶክተር ተወልደ ብርሃን በአንድ ዓለም አቀፍ ጉባኤ ለመሳተፍ ፈልገው ቪዛ የተከለከሉበትን አጋጣሚ አስታውሰው ተናግረው ነበር።
እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጌያለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ። ምክንያቱም ተቃዋሚዎቻችን ነበሩ፣ ካናዳ እና ዩናይትድ ስቴትስ፣ ሌሎችም አንድ ሁለት ሶስት ሀገሮች ነበሯቸው። ስለዚህ ስብሰባው ለዚያ ስለነበረ ወደ ካናዳ የሚኬደው እኔን እንዳልገባ ከከለከሉኝ ጉዳዩን አፈረሱት ማለት ነው ብዬ መልእክት ላኩባቸው እና ከሀገሮቹ በሙሉ ከሞላ ጎደል በሙሉ ተጽዕኖ ደረሰባቸው እና ቪዛ ተሎ ሰጡኝ። አንድ ቀን ብቻ ዘግቼ ደረስኩ።
በህይወት ዘመናቸው ላከናወኗቸው ተግባራትና ላስመዘገቧቸው ድሎች ዓለም አቀፍ እውቅናን አትርፈዋል፣ የተለያዩ ሽልማቶችንም አግኝተዋል ይላል ጸሐፊው ዘነበ ወላ።
አንደኛው ስቶክሆልም ላይ የኦልተርኔት ኖብል ፕራይዝ የአማራጭ የኖብል ፕራይዝ አሸናፊ አድርገው 2000 ላይ ሰጥተውታል። 2006 ላይ እንደ አውሮፓን አቆጣጠር ሲንጋፖር ላይ ቻምፒዮን ኦፍ ዘ እርስ ብለው እኔ የምድራችን ጀግና ብዬ ለጻፍኩት መጽሐፍ እርስ የሚሆነኝ እሱ ነው። እነዚህ ጉልህ ስራዎቹ ቀደም ብዬ የነገርኩን 2 ዓለም አቀፍ ሽልማቶችን አስገኝተውለት ሎሬት ሆኗል። ሌሎችም ዓለም አቀፍ ሽልማቶች አሉት።
የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሆነው በሰሩባቸው ጊዜያት ዶክተር ተወልደ ብርሃን ለዘርፉ አስፈላጊ የሆኑ ፖሊሲዎች እንዲወጡ አስተዋጽኦ አድርጓል ይላሉ ፕሮፌሰር እንደሻው።
ብዙ ፖሊሲ ደግሞ በዚህ አካባቢ እንዲወጣ አድርጓል። የኤንቫይሮንመንታል ፕሮቴክሽን ፖሊሲ፣ የብዛ ህይወት ፖሊሲ፣ ባዮቴክኖሎጂ እና ብዛ ህይወት ደግሞ እንዴት እየተስተገበሩ ኔትወርክ ሆኖ አብሮ የሚያድጉበትን ሁኔታ የሚያሳይ ፖሊሲ ሁሉ የነደፈና ሁኔታውን ያመቻቸ ሰው።
ዶክተር ተወልደ ብርሃን የዘረመል ምህንድስና ሊያደርሰው ስለሚችለው ጉዳት ተሟግተዋል ብለዋል። ዶክተር ሳራ
በዘረመል ምህንድስና ዙሪያ ብዙ አበርክቶ አድርጓል። ይሄ አዲስ የምርምር ውጤት ስለሆነ ሀገራችንንም ህዝባችንንም ዓለምንም እንደማይጎዳ ሆኖ ተግባር ላይ መዋል የሚችልባቸውን መንገዶች እንዴት አድርገን እናገኝ በሚል በጣም ብዙ ድርድሮች ነበሩ። ወደ በኋላም ደግሞ የዓለም የአየር ሙቀት መጨመር ያመጣው የራሱ ተጽዕኖ አለና ያ ተጽዕኖ ለምሳሌ ኢትዮጵያ ውስጥ ድርቅ በተደጋጋሚና ረዘም ላለ ጊዜ እንዲመጣ ክፍተቶችን እየፈጠረ ነው። ዋናውን ተጽዕኖ እያደረጉ ያሉት ደግሞ ያደጉት ሀገራት ናቸው እና ያደጉት ሀገራት በማደግ ላይ ላሉ ሀገራት እንዴት አድርገው የሚፈጠሩትን ችግሮች ለመሻገር እርዳታ ማድረግ አለባቸው በሚል ዙሪያም ደግሞ ብዙ ድርድሮች ነበሩ። እነዚህ ውስጥም ብዙ አበርክቶ ነበረው። በአጠቃላይ አካባቢን ተፈጥሮን በተመለከተ የሚችለውን ያህል አበርክቶ እያደረገ ነበረ።
ዘነበ ወላ ዶክተር ተወልደ ብርሃን ባስመዘገባቸው ድሎች ዓለም ታስታውሳቸዋለች ይላል።
ወደፊት ዓለም ኢንቫይሮንሜንታል ቲንከሮቿን አሳቢዎቿን በምጽፍ ጊዜ ከአውራዎቹ መካከል አንዱ ተወልደ እንደሚሆን እርግጠኛ ሆኜ ነው የምነግርህ።
በትውልድ እንግሊዛዊት በዜግነት ደግሞ ኢትዮጵያዊት ከሆኑት ባለቤታቸው ሱ ኤድዋርድስ 3 ልጆችን አፍርተዋል። ከ60 በላይ ልጆችን ደግሞ አሳድገው ለቁም ነገር ማብቃታቸውን ዘነበ ወላ ይገልጻል። በዚህ ተግባሩ ፍቅርን እያስተማረ አሳድጎናል ይላሉ ልጃቸው ዶክተር ሳራ።
እኛ እድለኞች ነን። ወንድ ልጅ ባይወለድ ልንም ብዙ ወንድሞች አሉን። እድለኞች ነን። የትም ቦታ ስንሄድ ቤተሰብ አለን፣ እህት አለን፣ ወንድም አለን፣ ዘመድ አለን። እነሱ በሰሩት ስራ እንኮራለን። በቤት ውስጥ ኑሮ ሁሌ ያው በትልቅ ትሪ ነው የምንበላው፣ ወይም ደግሞ ሳህን ሳህናችንን ይዘን ከበላን ሁሉም ሰው አንድ ላይ ነው የሚበላው። ቤት ውስጥ የሚያሳድጋቸውን ልጆች ቤትነት እንዲሰማቸው እሱ አባታቸው እንደሆነ የሆነስ እንደሚወዳቸው እንዲሰማቸው ሆነው እንዲያድጉ ነው የሚፈልገው። እናቴም ብትሆን እንደዛው ማለት ነው። እና አስታውሳለሁ ብዙ ጊዜ ፍራሽ ተዘርግቶ አብረን የምንተኛበት ጊዜ ነበረ። አልጋ ላይ ሁለት ሶስት ሆነን የምንተኛ ነበር። እና ቤት ውስጥ ብዙ ሰው ነው ያደገው። እኛ ልጆቹ የተለየ ትምህርት ቤት አልሄድንም፣ የተለየ ልብስ አልለበስንም። ያው እንደ ሌላው ቤተሰብ አዲስ አበባ እንዳደገ ቤተሰብ የመንግስት ትምህርት ቤት ነው እንግዲህ የተማር ነው እንጂ የግል ትምህርት ቤት ምናምን ሊልኩን ያው ሁሉንም ሰው እዛ ለመላክ አቅም ስላልነበራቸው ሁላችንም አንድ አይነት አስተዳደግ ያሳደጉት። በዚህም እኮራለሁ። ምክንያቱም አሁን ከወንድምና እህቶቼ ጋር ፍቅር ነው የተውልኝ ገባ እና ያ ፍቅር ትልቅ ባሉ ያለው በጣም አባቴ በጣም ይጣፍጥ አባት ነው።
ዶክተር ተወልደ ብርሃን ባደረባቸው ህመም በሕክምና ሲረዱ ቆይተው በ83 ዓመታቸው በተወለዱበት ዕለት መጋቢት 12 ቀን 2015 ዓ.ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት በቅድስት ሥላሴ ቤተክርስቲያን ተፈጽመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዝግጅቱ እናመሰግናለን። የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። አሁን መስመሩን በሙዚቃ ቃና ለሚያዝናናችሁ ለእንግዱ ወልዴ እለቃለሁ። መልካም ቆይታ።
ጤና ይስጥልኝ የቪኦኤ የቅዳሜ ምሽት ታዳሚዎች፣ ይህ በየሳምንቱ ወደ እናንተ የሚደርሰው የሙዚቃ ቃና ዝግጅታችን ነው። ዛሬ ቀኑ መጋቢት 16 2015 ዓ.ም ነው። እስከ 4 ሰዓት ድረስ በሀገር ውስጥና በውጭ የሀገር ሙዚቃዎች ዘና እንላለን። የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁ እንድትቆዩ ጋብዛለሁ። በተወዳጁ ወጣት ድምፃዊ ዳዊት ጽጌ እንጀምራለን። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞ ገባ ወይ
Zare se,
ከዳዊት ጽጌ ወደ ውጪ ዜማ ስንሻገር አድማጮች ማይክል ጃክሰንን እናገኛለን። በተለይ በ1970ዎቹ እና 80ዎቹ የዓለምን የሙዚቃ አፍቃሪያን ቀልብ ተቆጣጥሮ የነበረው ማይክል ከለቀቃቸው በርካታ ዘፈኖች ውስጥ You Wanna Be Starting Something ይገኝበታል። ማማሴ ማማሳ ማማኮሳ ያለ ማይክል በዚህ ዘፈን መጨረሻ ላይ የሚጫወተው ከካሜሩናዊው ማኑ ዲባንጉ ሶል ማኮሳ አልበም የተወሰደ በመሆኑና ማይክልም ሳይስፈቅድ በመጠቀሙ ሁለቱ ወገኖች ጉዳዩን ከፍርድ ቤት ውጪ መፍትሄ አብጅተውለታል። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዜማዎች ይዤ እስከ ምሽቱ አራት ሰዓት አብሬያችሁ የሚቆየው አስተናጋጃችሁ እንግዲህ ወሌ ነኝ። በዚህ አጋጣሚ አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 202-251-3505 በዋትሳፕ ልታደርሱን ትችላላችሁ ወይም ደግሞ horn@voanews.com horn@voanews.com በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። ኩል ኤንድ ጋንግ በሁለት ወንድማማቾች ሮበርት ቤል በቅጽል ስሙ ኩል እና ሮናልድ ቤል ሌሎች አባላትን በመጨመር በእንደ አውሮፓውያን አቆጣጠር 1960ዎቹ የተመሠረተ ሲሆን ባንዱ አሁንም ሥራ ላይ ይገኛል። ጌት ዳውን ኦን ኢት ከተወዳጅ ዜማቸው አንዱ ነው። በኩል ኤንድ ጋንግ ጌት ዳውን ኦን ኢት ነበር ዘና ያልነው አድማጮች። ተወዳጇ እጅጋየሁ ሽባባው ጂጂ ለሚቀጥሉት ጥቂት ደቂቃዎች አየሩን ትይዛለች። ጂጂን አመስግነን ወደ ቀጣዩ ሙዚቃ እንሻገራለን። ሲኔዱ ኦኮሊ በናይጄሪያም ሆነ በዓለም ታዋቂ አቀንቃኝ ነው። በአንድ ቤተክርስቲያን ከበሮ በመምታት ከሙዚቃ ጋር የተዋወቀው ሲኔዱ አሁን በዓለም ሁሉ ሙዚቃው ይደመጣል። በነገራችን ላይ በርካታ ናይጄሪያን አቀንቃኞች የዓለም የሙዚቃ መድረክን እየተቆጣጠሩ ይገኛሉ። ወደፊት ሌሎችን እናደምጣለን። ፍሌቨር በሚል የመድረክ ስሙ የሚታወቀው ሲኔዱ ከዳይመንድ ፕላትነምስ ጋር በመሆን የተጫወተው ታይም ቱ ፓሪ ከተወዳጅ ዜማዎች አንዱ ነው። ብድግ ብለው ወዝ ወዝ እንዲሉ ዘፈኑ የሚያስገድድ ይመስለኛል። አድማጮች፣ ታይም ቱ ፓሪ የዛሬው ምሽት ምርጫዎችን እንደወደዳችኋቸው ተስፋ አድርጋለሁ። አድማጮች፣ አንዳንዶቻችሁን በዚህ ዜማ ወዝወዝ ሳትሉ የቀራችሁ አይመስለኝም። ሳምንት ከሌሎች ምርጥ ዜማዎች ጋር እንገናኛለን። በዚሁ በፍሌቨር ዜማ ልሰናበታችሁ። መልካም ምሽት። ሰላም።
ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አበቃ። ነገ እሁድ በመስታወት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂ ይታየ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በሰላም እደሩ።